ሰላም ለናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በርበሬ አይጣፋም ወይ ሚጥሚጣ አይጣፋም ሸሁሌ ያያል ሲጨምር ታስገባው ኢቭን ፓስታ ላይ ራሱ የኛ ቀመም ቆንጆ ቀመም ስለሆነ በርበሬ ሁሌ ያጣፍጣልና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያረጋል አቮካዶ ቶስት ላይ ሚጥሚጣ ያረጋል ወይ እንቁላል ላይ በርበሬ ነሰንሳል በዛ ነው ሲጨምረውና በኋላ ላይ ለምንኛ አስቴ ራሳችንን ሆን ሶስ አንሰራም።
በምዕራባውያን የምግብ ዘርፍ ውስጥ ኢትዮጵያውያንን የምግብ ናሙና አሻራ ለመተው ጥረት እያደረገች ያለችውን ሳራ የለን ነው ቀደም ብለን ሰማናት የምሽት እንግዳችን ናት። ከዚህ በተጨማሪ ደግሞ ተግዳሮቶችን ተቋቁሞ ተማሪዎቹ የከፍተኛ ትምህርት መግቢያ ፈተናን ሙሉ በሙሉ እንዲያልፉ ያስቻለው የሐዲስ ዓለማየሁ አዳሪ ትምህርት ቤትን የሚያስቃኝ መሰናዱን በመሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ዘንድሮ ላይ ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ከቻሉ አምስት የኢትዮጵያ ትምህርት ቤቶች መካከል አንዱ በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ነው። ትምህርት ቤቱ በማህበራዊ ሳይንስ ከመላ ኢትዮጵያ ቀዳሚ የሆነውን ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃን አግኝቷል። እነዚህ ሁሉ መልካም ስኬቶችን ያስመዘገበው የትምህርት ተቋም ታዲያ ዛሬ ላይ ደረሰው ዘርፈ ብዙ ተግዳሮቶችን አሳልፎ ነው። ስለ ተግዳሮቶቹ ብሎም ስለ ስኬቶቹ የሚያወሳውን ዘገባ በመሽቱ እናስቀድማለን። ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ አመታትን ያስቆጠረ ግቢ ይገኛል።
ቦታው ከዚህ በፊት ለደርግ ዘመነ መንግስት ፈለጋር በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው።
በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይቷል። በ2012 ዓመተ ምህረት ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል።
ግን የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን የምን ተግባር አንጀም ብለው ለወንን ተግባር ሲያነሳሱት እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ያደርጉልኝ ነበር ደግሞ በኋላነት የደብረ ማርቆስ ዩኒቨርሲቲ ካገሩ ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ያደርግ ነበር። በተሜን አሜሪካ ያሉት ደግሞ መጣን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖር በዋዶ ነው ጀመረ። የራኒንግ ኮስቱንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው።
ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈለይ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው።
ለመግለጽም ያስቸግራል። እኔ ሁለት ልጆች አሉኝ። ልጆቼ በዩኒቨርሲቲ ጨርሰው እንደውም ፒኤችዲ ደረጃ ያሉ ናቸው። ነገር ግን እነሱ በሚያልፉበት ሰዓት ያን ያክል ስሜትም አልነበረብኝም። ያው ኃላፊነት ነው ብዬ ስለማስብ የነዚህ ልጆች ግን እንደዚህ ውጤት ማምጣት ማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው በላይ ነበር።
ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ።
ተማሪዎቹ ያሉበት ቦታ በጣም እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች ምንም አይነት የተሟላ ፋሲሊቲ የሌላቸው መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት ላይብረሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኖሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ።
የሀዲስ አለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ።
የተማሪዎችና የመምህራን ግንኙነት እንዲሁም የወላጆችና የተማሪዎችን ግንኙነት በጣም ጥሩ ነውና ትምህርት ኢንቫይሮንመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ነው ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ስልት ያለው መማር ማስተማር ከዛዎች መምህራን ከልጆች ጋር ያላቸው ወንድማዊ እህታዊ አባታዊ ቀረቤታ ለውጤቱ ትልቅ ሚስጥር ነው ብለን ነው የምናስበው። ሁለተኛ ደግሞ ትምህርት ቤቱ የተጀመረ በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ በማህበረሰቡ ድጋፎችን በሀገር ውስጥም ባሉ ማህበረሰብ አነሳሽነትና ድጋፍ ስለሆነ የተጀመረ ትልቅና የባለቤትነት ስሜት ያለበት በመምህራንም በተማሪዎችም በትምህርት ቤቱ አስተዳደር ቢሆን የሌላ ወከል ነው የምንለው ባለቤት ስላልነበረ ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የነሱንም ሁለት አመመለስ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ምዕራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው።
የሀዲስ አለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ
የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከ87 በላይ መሆን አለበት። ሁለተኛው ደግሞ 7 እና 8 በዚሁ ከክፍል ደረጃቸው ጥሩ ውጤት ያመጡ መሆን አለባቸው። ትምህርት ቤቱ ያወጣውን የመግቢያ ፈተና ይዘጋጃል። ያንን የመግቢያ ፈተና ማለፍና በቅደም ተከተል ደረጃቸው 60 እስከ 60ኛ ያለውን ተማሪ እንመርጣለን። ተጨማሪም የተወሰነ መጠባበቂያ እንይዛለን። በተለያየ ምክንያት የቀሩ ቢኖሩ ከዛ ከተጠባባቂዎች እንሞላለን። ነገር ግን ውድድሩ ልዩነቱ ለምሳሌ 60ኛ የወጣው ልጅና 61ኛ የወጣው ልጅ ምናልባት ልዩነታቸው 0.1 ለምሳሌ አቨሬጅ ውጤታቸው 86 ቢሆን የመጨረሻው ልጅ የ60ኛ ያለፈው ልጅ 86.1 ቢሆን ነው። እና ልዩነታቸው በዚህ ነው። ግን ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው ሌሎችን ከስልሳዎቹን መርጠን ሌሎችን የምንተው።
በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ ኒዮ ነው።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። እስከ 6 ሳምንት ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ህጻናት የሚባል ነገር የለ። ሀዲስ አለማየሁ ልዩ አዳሪ ሲሴት በእኛ ጊዜ ነው የጀመረ። እዛ በፊት አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠናና ያመጣሁት ሲ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናዎቸው ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ።
ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው። ሙሉነህ ለዚህ ውጤት አብቅቶኛል የሚለውን የትምህርት ቤቱን የመማር ማስተማር ሂደትና ተባብሮ የመስራት ባህል ነው።
ሲሞርክን ወደም ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርንና ለሁለት ነበር ተከፍለን ስንሰራ የነበረ አራት ከአራት ሁነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለ።
በኢኮኖሚክስ እና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የሀዲስ አለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ በኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ አመት አመት ይሻገር ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስተውሷል። ርዕሰ መምህሩ ደረጀ ከፈለኝ ይላሉ።
መምህራን ራሱ ከ12 አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው እስካሁን አራት ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራሚንግ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲ እና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠናክሮ ይቀጥል። ግንባታው በቋሚነት አልተጠናቀቀም። 13 ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሁን የሚባል ባለሀብት ገንብቶ ያጠናቋል። ዳሽን ቢራ ፋብሪካን 20 ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖሩም ሌላው ባለሀብት ሌላው አካባቢ ማህበረሰብ በውጭም ያለ ማህበረሰብ ቀሪዎቹ ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን።
አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀመረም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፈው ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተወው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጥናፉ ደምስቴ ናቸው።
ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በህይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ሳይቀበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋቱ ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ የቆየ ሲሄድ በሀገር ላይ የሚያስከትለውን ችግር በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል።
የአዲስ ዓለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በህብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ኢትዮጵያን ጎርሜ ፉድ ተቋም በአሜሪካውያኑ እየተለመደ የመጣውን የሚያቃጥል በርበሬ ማባያ ላይ ኢትዮጵያዊ ቃናና ጣዕምን በመጨመር ለማስተዋወቅ እየጣረ የሚገኝ ድርጅት ነው። ድርጅቱ በምዕራባውያን ዘንድ ብዙም ያልተለመደውን ጣዕም በማስፋፋት የኢትዮጵያንን የምግብ ዘርፍ አበርክቶት ለማድመቅ አቅዷል። የደንገረመው ከድርጅቱ አጋር መስራችና ስራ አስኪያጅ ሳራ አየለ ጋር አጭር ቆይታ አድርጋለች።
ሳራ የኢትዮጵያን ሆት ሶስ መስራች እንግዲህ ስለሆንሽ በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታውቂ።
በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ። ሳራ የለባላለው የኢትዮጵያን ጎርሜ ፉድስ ካምፓኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፓኒ ነው። በ 2019 በ2019 የጀመርነው ካምፓኒ ነው።
እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው የሚያመርተው? እና ደግሞ እንደው ጎርሜ ሲባል ገጽፈ ወይ ላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው እናንተ እንደዛ ናቸው ብላችሁ የምትደዋቸው ልትሰሯቸው የፈለጋችኋቸው?
ይሄ የኢትዮጵያ ጎርሜ ፉድ ፍለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው። ያ ደግሞ ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል፣ ግን ድልህ አይደለም ወይ ደግሞ አዋዜ አይደለም። እና የኢትዮጵያ ጎርሜ ፉድ አጀማመራችን ምንድን ነው? እሱ በሆት ሶስ እንጀምርና እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራ ነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሬያችንን የምንሰራው፣ ምጥሚጣችንን የምንሰራው እና እሱን በመጠቀም አሜሪካን ሀገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የኛ ነው ኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሽው በዩኒክ የሆነ ፕሮዳክትስ ናቸው። አንደኛ በኳሊቲ በኩል፣ ሁለተኛ ነገር ፕሮዳክሽኑ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን ጥር ብሎ ጥሩ ኢንግሪዲየንትስን ይዞ ምንቀጥራቸውንም ሰዎች አስተካክለን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስን።
ቅድም እንግዲህ ጠቆም አድርገሻል የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሆት ሶስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል እና የኢትዮጵያን ባህል ያዋሃዳችሁበት ምክንያት የራሳችሁን የግላችሁን የቤተሰብሽን እስቲ ብታጫውችኝ።
እሺ ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቀ ነው ወይ ደግሞ ይሄንን በርበሬን ይሄንን ሆት ሶስ እናምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁሉ ጊዜ መቼስ በርበሬ አይጠፋም ወይ ሚጥሚጣ አይጠፋም። ሁሌ ያያል ሲጨምር ሳስገባ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬው ሁሌ ያጣፍጠዋል። እና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያደርጋል፣ አቮካዶ ቶስት ላይ ሚጥሚጣ ያደርጋል፣ ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጨመረው። እና በኋላ ላይ ለምን እኛስ የራሳችንን ሆት ሶስ አንሰራም? ለምንድን ነው እሱ የተባስኮ የምንጠቀመው ወይ ቴክሳስ ፊትን የምንጠቀመው? መጠቀም የለብንም አለን የራሳችን። እንደውም በጣም በተሻለ ሁኔታ በጣም በሚጣፍጥ ሁኔታ እንደዛ ተጀመረን ሞከር ነው። እኔ እና እሱ ቤት ውስጥ እኔ እህቴ እና እሱ ሆነን በከፍሎ ደጋግመን ሞከር ነው። ግን በደንብ የሰራ ነው በ2020 ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የኔ እናትም አንድ ላይ ነበረን። አንድ ላይ ኖርት ካሮላይና ጊዜ ነበረ። እኛ የጀመርነውን እነሱ በስነ ስርዓቱ አስተካከሉት።
አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል ይህንን ምርት?
የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም። አሉ፣ አንድ ሁለት አይተናል፣ ግን በሰፊው አልተያዘም ገና። ሌላ ቦታ ላይ የምንጠቀምበትን የሌላ ሆት ሶስን የኢትዮጵያ ሆት ሶስ የኛ ሆት ሶስ ሰብስቲቱት ማድረግ ይችላል። እንደውም በበለጠ ሁኔታ፣ ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹህ የሆነ ፕሮዳክት ነው። እንድ ኦልሶ አኒማል ፕሮዳክት የለበትም።
እንደ እናንተ የተለየ ጣዕም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋል እና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሳቸውን ጉዳዮች ንገሪ።
የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ 3 4 ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል ይጠቀማሉ አሜሪካን ሀገሮች እንደው አንዳንድ ስቴቶች ቱ እንደ ኖርት ዳኮታ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል እና ዲማንዱ አለ እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ ማአት አሉ ገበያ ላይ እና እኛ አሁን ለምሳሌ በጣም ትንሽ ነን የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናረገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል ምክንያቱም ትንሽ ነን ገና ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ በቢግ ፊሽ ችግር አለ ግን it's only 10 ወራችን ነው በአስር ወር ውስጥም ወደ 10 ስቶሮች ስከፍተናል ስለዚህ I mean we're እግዚአብሔር ነው እንግዲህ የሚያውቀው ወደፊት
ሰዎች የእናንተ ምርት ቤት የት ማግኘት ይችላሉ?
ማግኘት የሚቻለው በዌብሳይታችን ላይ ነው ethiopianhotsauce.com ሁለቱ ፕሮዳክቶቻችን አሉ ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት ከአራት ወር በፊት ደግሞ ብሩክሊን ጀምረናል እያለን እየሰፋን ነው ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው ሌላው ደግሞ ለመናገር የምፈልገው ምንድን ነው አንዳንዴ እኛ በጣም እንወዷል የራሳችንን ምግብ አይደል ስለዚህ ከኛ ምግብ በኋላ አይናችንን አንከፍቶም አሁን ለኔ ባለቤቴ አይኔን ይከፈታል በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ ማንጨምረው እና ማና ሃይ ፉድ አለ ኢታሊያን አለ ምን አለና መፍራት የለብን
እሺ በቀጣይስ ምን ምን ስራዎችን ነው መስራት የምታስቡት ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ
ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውት የኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልጊ ከሆነ ለዋስሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዝንድ ከሆነ ሌላ ነገር አያስፈልግም ማለት
ማጣፈጫዎች መስራት አስተዋላችሁ ማለት እስቲ ግን ከመለያየታችን በፊት ስለ ምልክታችሁ ስለ ድርጅታችሁ ምልክት እናንሳ ማን ነው የሰራው እንዴት ሀሳቡስ መጣ
ሎጎ ብዙ እንትንት ብለንበት ነበረ ምን አይነት ሎጎ እናውጣ እያልን ነበረ በኋላ ለባለቤቴ የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የ50 ሳንቲም የድሮ 50 ሳንቲም አንበሳው አለ አይደል እሱንም ለማድረግ ፈልገን ነበረ እና ፋይናሊ አይ ቲንክ ዘ ላየን ዎን እና እሱ ነው የባለቤቴና አባቴም ተጨምሮበት እነሱ ናቸው ሁለቱ ናቸው ክሬዲቱን የሚወስዱ
ሳራ በጣም ነው የማመሰግነው ስለሰጠችኝ
በእህቴና በባለቤቴ ስም አመሰግናለሁ
ካቢና ቪኦኤ ከአሜሪካ ድምፅ ይቀጥላል በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል
ደብሊን ማራቶን ኢትዮጵያዊው አትሌት ከማል ሁሴን የቦታውን ክብረ ወሰን አሻሽሎ አሸንፏል። የ20 አመቱ አትሌት ከማል ውድድሩን 2 ሰዓት ከ06 ደቂቃ ከ52 ሰከንድ ያጠናቀቀ ሲሆን በዚህም የሞሮኮ ኦትማን ኤልጎሞሪ በ2019 2 ከ08 ከ06 በሆነ ጊዜ ይዞት የነበረውን የቦታውን ክብረ ወሰን በ1 ደቂቃ ከ14 ሰከንድ አሻሽሏል። በትናንቱ የአየርላንድ ደብሊን ማራቶን ከከማል በ4 ደቂቃ ያህል ዘግይቶ የገባው ኡጋንዳዊው ጂኦፍሪ ሱሮ ሁለተኛ ሲወጣ የአዘጋጇ ሀገር አየርላንድ አትሌት ስቴፈን ስኩሊዮን ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኢትዮጵያዊቷ ሶሮሜ ነጋሽ 2:26 ከ22 በሆነ ጊዜ ስታሸንፍ ኬንያዊቷ ጆዋን ኪፒያቲች ሁለተኛ ሌላኛዋ ኢትዮጵያዊት ገነት አብዱል ቃድር ሶስተኛ ወጥተዋል። የሊቨርፑል ተጫዋች ሉዊስ ዲያዝ አባትና እናት ቀዳሚ ለት ሰሜን ኮሎምቢያ ከሚገኘው መኖሪያ አካባቢያቸው በታጣቂዎች ታግተው የተወሰዱ ሲሆን እናቱ በእለቱ ሲገኙ አባቱ ግን የዘገባ አስከጠናቀረበት ሰዓት ድረስ በእገታ ላይ መሆናቸውን የሀገሪቱ መንግስት አስታውቋል። የኮሎምቢያ ባለስልጣናት የዲያዝ እናትና አባት በታጠቁ ሰዎች በሞተር ሳይክሎች መወሰዳቸውን ከመግለጽ ባለፈ ስለ እገታው ዝርዝር መረጃ አልሰጡም። ሆኖም እናቱ እገታው በተፈጸመበት እለት ቅዳሜ በባራካስ ከተማ አካባቢ ሲገኙ ከ120 በላይ የኮሎምቢያ ወታደሮችና ፖሊሶች የተጫዋቹን አባት ሉዊስ ማኑኤል ዲያዝን በማፈላለግ ላይ ናቸው። የሀገሪቱ ጦር ባወጣው መግለጫ የተጫዋቹን አባት ለማፈላለግ ከወታደሮችና ፖሊሶች በተጨማሪ ሰው አልባ አውሮፕላኖች፣ ሄሊኮፕተሮችና ራዳር ያለው አውሮፕላን ማስተማራቱን አስታውቋል። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ የዲያዝን አባት ለመፈለግ ሁሉም አይነት ኃይሎች ተሰማርተዋል ብለዋል። ሉዊስ ዲያዝ በወላጆቹ ላይ በተፈጸመው እገታ ምክንያት እሁድ ዕለት ኖቲንጋም ፎረስትን ባሸነፈው የሊቨርፑል ቡድን ውስጥ አልተካተተም። የሊቨርፑል አሰልጣኝ የርገን ክሎፕ በእሁዱ የፕሪሚየር ሊግ ጨዋታ ኖቲንጋም ፎረስትን 3-2 ያሸነፉበትን ድል ለወንድማችን አሸንፈናል ብለዋል። ዲዮጎ ጆታ የሊቨርፑልን የመጀመሪያ ግብ ካስቆጠረ በኋላ የኮሎምቢያዊውን ዲያዝ የ7 ቁጥር ማሊያ ከፍ አድርጎ አጋርነቱን አሳይቷል። በፈረንሳይ ሊግ 1 በማርሴይና ሊዮን መካከል ትናንት ሊደረግ የነበረው ጨዋታ የሊዮን ቡድን አውቶቡስ ወደ ስታድ ቬሎድሮም በማቅናት ላይ ያለ በተፈጸመበት ጥቃት ምክንያት ተሰርዟል። አውቶቡሱን የማርሴይ ደጋፊዎች ድንጋይ በመወርወር የደበደቡት ሲሆን በዚህም የሊዮን አሰልጣኝ ፋቢዮ ግሮሶ በፊቱና የራሱ ቆዳ ላይ ጉዳት ደርሶበታል። ይህን ተከትሎ ሊዮን ጨዋታው እንዲቋረጥ ጠይቆ በሚቀጥሉት ጥቂት ቀናት ውስጥ ቅሬታ እንደሚያቀርብ ማስታውቋል። ክለቡ ባወጣው መግለጫ ይህን አይነት ሁኔታ በየአመቱ በማርሴይ ውስጥ እየተደጋገመ ነው ካለ በኋላ ከዚህ የከፋ አደጋ ከመከሰቱ በፊት ባለስልጣናት ስለ ክስተቱ አሳሳቢነትና መደጋገም ሊመረምሩ ይገባል ሲል አሳስቧል። ሮይተርስ እንደዘገበው የሊዮን ክለብ ፕሬዝዳንት ጆን ቴክስተር በጣም ተናድጃለሁ፣ ተጫዋቾቻችንና አሰልጣኞቻችን ለዛሬ ምሽት ጨዋታ ተዘጋጅተው ደጋፊዎቹ ጨዋታውን ለማየት ይፈልጉ ነበር ብሏል። ቴክስተር የአውቶቡሱ መስኮቶች መሰባበራቸው ሆነም ገልጿል። ማርሴይ ባወጣው መግለጫ ደግሞ በሊዮን ቡድን አውቶቡስ ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ ገልጾ የሊዮን አሰልጣኝ ፋቢዮ ግሮሶ ከጉዳቱ በቶሎ እንዲያገግም ያለውን ምኞትም ገልጿል። ድርጊቱን ተከትሎ የአካባቢው ፖሊስ 7 ሰዎችን በቁጥጥር ስር ማዋሉን አስታውቋል። ማርሴይና ሊዮን እርስ በርስ የሚያደርጉት ግጥሚያ በታሪክ በውጥረቱ የሚታወቅ ነው። ከጥቂት ወራት በፊት በ55 ሚሊዮን ፓውንድ ኒውካስል ዩናይትድን የተቀላቀለው ጣሊያናዊው አማካኝ ሳንድሮ ቶናሊ በጣሊያን ግጥሚያዎች ላይ የውርርድ ወይም ቤቲንግ ቁማር ፈጽሟል በሚል ቅጣት ተጥሎበታል። ተጫዋቾች በቁማር ተግባር እንዳይሳተፉ የሚከለክለውን የቤቲንግ ሕግ ጥሷል የተባለው ተጫዋቹ ለ10 ወራት ታግዷል። በዚህም የ23 ዓመቱ ቶናሊ እስከ ነሐሴ ድረስ ከሜዳ ርቆ ይሰነብታል። ተጫዋቹ ቅጣቱ እስኪያበቃ ለሀገሩም ይሁን ለክለቡ ተሰልፎ ጨዋታ አይችልም። ቶናሊ የጣሊያን እግር ኳስን እያናወጠ ባለው የውርርድ ቅሌት ውስጥ ከተዘፈቁ ከፍተኛ ስም ያላቸው ተጫዋቾች ውስጥ አንዱ ሲሆን በተጣለበት ቅጣት መደንገጡንና ማዘኑን የተናገረው ወኪሉ ጁሴፔ ሪሶ ተጫዋቹ ከቁማር ሱስ ለመውጣት በመታገል ላይ እንደነበረም ገልጿል። በቁማር ምክንያት ቅጣት የሚጣልባቸው ተጫዋቾች ቁጥር ከቅርብ ጊዜ ወዲህ በመጨመር ላይ ይገኛል። በዚህ ወር መጀመሪያ ላይ የዩቬንቱስ አማካይ ኒኮሎ ፋጊዮሊ የ7 ወራት እገዳ የተላለፈበት ሲሆን እንግሊዛዊው የብሬንትፎርድ አጥቂ ኢቫን ቶኒም እስከ ፈረንጆቹ ጥር 2024 ድረስ መታገዱ አይዘነጋም። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። መልካም ጊዜ።